ስዕል 17 አንድ ጊዜ ደግሞ የፍልስጤምና የእስራኤል ሰራዊት ውጊያ ገጥሞ ነበር። ንጉሱ ሳኦልና ልጆቹ ተገደሉ። አሁን ዳዊት የእስራኤል ንጉስ ሆነ። ህዝቡም እግዚአብሔር የቀባው እንደሆነ አወቁ። ምን ጊዜም ከሰራዊቱ ጋር ለጦርነት ሲወጣ የእግዚአብሔርን ምሪት ይጠይቅ ነበረ። እግዚአብሔርም ሁል ጊዜ ምን ማድረግ እንዳለበት ይነግረው ነበረ። የቃል ኪዳኑ ታቦት በይሁዳ ነበረ። ዳዊትም 30,000 ሰዎች መርጦ ታቦቱን ወደ ኢየሩሳሌም ለመመለስ ከነርሱ ጋር ሄደ። ለቃል ኪዳኑ ታቦትም ምርጥ ሰረጋላ አዘጋጁ። ኦዛና ኦሂዮም ታቦቱን እንዲጠብቁ ተመረጡ። አንድ ጊዜ ሰረገላውን የሚስቡ በሬዎች ሲፋንኑ ታቦቱ ሊወድቅ ሲል ኦዛ እጁን ዘርግቶ የእግዚአብሔርን ታቦት ያዘ። እግዚአብሔርም ቁጣ በኦዛ ላይ ነደደ። እግዚአብሔርም ስለ ድፍረቱ ወዲያው ቀሰፈውና በእግዚአብሔር ታቦት አጠገብ በዚያው ሞተ። ይህም በሆነ ጊዜ ዳዊት እግዚአብሔርን ፈራና የቃል ኪዳኑን ታቦት ከእርሱ ጋር እንዲሄድ አልፈለገም። ምናልባትም እግዚአብሔር ለምን ቁጣው በኦዛ ላይ እንደነደደ ትደነቁ ይሆናል። ማንኛውም ሰው የሚያደርገውን ነው ያደረገው። በእጁ የቃል ኪዳኑ ታቦት እንዳይወድቅ ለመደገፍ ሲል ነው ትሉ ይሆናል። አስታውሱ፣ የቃል ኪዳኑ ታቦት የእግዚአብሔር ቅዱስ ቦታ ነበር። ሊነኩት የሚችሉትም የተለዩ ሰዎች ናቸው። በታላቅ አክብሮት ሊያዝ ይገባዋል። በዘመናችን ለእግዚአብሔር ቤት ወይም ለቃሉ በቂ አክብሮት የለንም። የእግዚአብሔር ቤት ውስጥ ብዙ ጫጫታ፣ ሕፃናት ሲሯሯጡና ሲጫጫሁ፣ ሰዎች እግዚአብሔርን የሚያስከብር ነገር ሳይሰሩ ገጥሟቸው አያውቅም። ቃሉን እንደ እግዚአብሔር ቅዱስ ቃል አድርገን አናከብረውም። እንደ ተራ መጽሐፍ እንቆጥረዋለን። አስታውሱ፣ እግዚአብሔር ቤቱንና ቃሉን እንድናከብር ይፈልጋል። ከእንግዲህ ወደ እግዚአብሔር ቤት ስትሄዱ የተቀደሰ የእግዚአብሔር ቤት መሆኑን አትርሱ።